ርዕሰ ሊቃነ ጳጳሳት ፍራንቼስኮ እንደ አውሮፓውያን የቀን አቆጣጠር የሚከበረውን የገናን በዓልና ከሰባት ቀን በኋላ የሚከበረውን አዲስ ዓመትን በማስመልከት በትላንትና ዕለት ማለትም በታኅሳስ 13 2009 ዓ.ም ለርዕሰ ሊቃነ ጳጳሳት የቅርብ የሥራ ተባባሪዎች ብፁዓን ካርዲናሎችና ለቅድስት መንበር አስተዳደር አበይት አካላት ባስተላለፉት መልእክታቸው እንደ ገለጹት የገና በዓል አምላክ ፍቅራዊ የሆነ ትሕትናውን የገለጸበት እንዲሁም አምላክ አስተሳሰባችንን በመቀየር ትክክለኛ መንገድ እንድንይዝ ያደረገበት በዓል ነው ማለታቸው ተገለጸ። የገና በዓል አሉ ቅዱስነታቸው ለዓለማችን ታላላቅ ለሚባሉ ሰዎች ወይም ደግሞ አስደማሚና አስደናቂ ለሆኑ ሐሳቦች እሽታችንን የምንገልጽበት በዓል ሳይሆን በአንጻሩም በትሕትና ለወደደን ለአምላክ በእምነት አዎንታዊ ምላሽ እንድንሰጥ የተጠራንበት በዓል ነው ብለዋል። ቅዱስነታቸው ለእርሳቸው የቅርብ የሥራ ተባባሪዎች ብፁዓን ካርዲናሎችና ለቅድስት መንበር አስተዳደር አበይት አካላት ያስተላለፉት መልእክታቸውን የጀመሩት ከዛሬ 2 ዓመታት በፊት በተመሳሳይ መልኩ ለዚሁ የቅድስት መንበር የመስተዳደር አካላት ያስተላለፉትን የቅድስት መንበር መስተዳደር ሕዳሴ ያስፈልገዋል ብለው እንደነበር አስታውሰው ለዚህም የሕዳሴ ሂደት የሚረዳ መዋቅራዊ መርሆችንና እነርሱን ተከትሎ ሊከሰቱ የሚችሉትን ውጤቶችን ጠቅሰው እንደነበር ቅዱስነታቸው አስታውሰዋል። ቅዱስነታቸው መልእክታቸውን በቀጠሉበት ወቅት እንደገለጹት የቅድስት መንበር የአስተዳደር መዋቅር የማይነቃነቅ አስተዳደራዊ መሳሪያ አይደለም። ሕዳሴ በሕይወታችን የመኖራችን የመጀመሪያውና ዋነኛው ምልክት ነው ካሉ በኋላ በንግደት መንገድ ላይ ለምትገኘው ሕይወት ያላትና በመንቀሳቀስ ላይ የምትገኝ ቤተ ክርስቲያን በመሆኗ የተነሣ ሕዳሴ ያስፈልጋታል ብለዋል። የሕዳሴው ዓላማ የቅድስት መንበር የመስተዳድር መዋቅርን ውበት ለማጎናጸፍ ታስቦ የሚደረግ ሕዳሴ አይደለም ያሉት ቅዱስነታቸው በተጨማሪም ይህ ሕዳሴ በቤተ ክርስቲያኗ ውስጥ መጨናነቅንና መጣበብን ለመፍጠር ታቅዶ የሚተገበር ሕዳሴ አይደለም ካሉ በኋላ ይህ ሕዳሴ የሚከናወነው ለቤተ ክርስቲያናችን በማሰብና ቤተ ክርስቲያናችንን ነቀፋ አልባ ቤተ ክርስቲያን ለማድረግ ታስቦ የሚደረግ ሕዳሴ ነው ብለዋል። ቅዱስነታቸው አክለው በመልእክታቸው አጽንኦት ሰጥተው እንደ ገለጹት በሕዳሴ ላይ የሚገኘው የቅድስት መንበር መስተዳድር ውጤታማ ሊሆን የሚችለው በዚሁ የአስተዳደር መዋቅር ውስጥ የሚሰሩ ሰዎች ሁሉ በአዳዲስ ሠራተኞች ሲተኩ ብቻ ለውጥ ይመጣል ማለት ሳይሆን ከፍተኛ የሆነ ታድሶ ሲያደርጉ ነው ለውጥ ሊገኝ የሚችለው ብለዋል። ቀጣይነት ያለው ሕንጻ በራሱ በቂ አይደለም። ከሁሉም በላይ የሚያስፈልገን ቀጣይነት ያለው ለውጥና መጽዳት ነው የሚያስፈልገን በማለት መልእክታቸውን የቀጠሉት ቅዱስነታቸው አስተሳሰባችንን እስካልቀየርን ድረስ ተጨባጭ የሆነ ለውጥ ለማምጣት የምናደርገው ጥረት ሁሉ ከንቱ ሆኖ ይቀራል ማለታቸውም ተገልጿል። ይህንን የሕዳሴ ጉዞ የሚቃወም ኃይል አለ። ይህም ከመጥፎ ልቦና የመነጨ ተቃውሞ እስካልሆነ ድረስ ጤናማ የሆነ ተቃውሞ ነው ማለት እንችላለን በማለት መልእክታቸውን የቀጠሉት ቅዱስነታቸው በዚህም ረገድ 3 አይነተኛ የሚባሉ የተቃውሞ ኃይሎች እንዳሉም ገልጸዋል። ከእነዚህም ተቃውሞዎች በቀዳሚነት የሚጠቀሰው ግልጽ የሆነ ተቃውሞ ነው ያሉት ቅዱስነታቸው ይህም ከመልካምና ከአቀኛ ከሆነ አስተሳሰብና ውይይት የሚመነጭ ተቃውሞ ነው ካሉ በኋላ በድብቅ የሚካሄደውና ሁለተኛው አይነት ተቃውሞ ደግሞ ከደነደነ ልብ የሚመነጭና አንድ መንፈሳዊ ታድሶን ከማይፈልግ ከባዶ ርቱዕነት ጋር ተያይዞ የሚመነጭ ነው ካሉ በኋላ 3ኛውና የመጨረሻው ተቃውሞ የሚመነጨው ከተንኮላዘል ተቃውሞ ነው። ይህም ተቃውሞ በሚመነጭበት ወቅት ሕሊናችንን በተሳሳተ አቅጣጫ እንዲያመራ በማድረግና ይህም ጤናማ ያልሆነ አስተሳሰብ ሰይጣን በሚፈጥርበት ወቅት በዚህ የተሳሳተ አስተሳሰብ ውስጥ ራሳችንን ደብቀን ራሳችንን ለማጽደቅ በማሰብ ሌሎችን እንወቅሳለን እንቃወማለንም ብለዋል። ቅዱስነታቸው በመቀጠልም ይህ የሕዳሴ ጉዞ የተሳካ ውጤት ያመጣ ዘንድ የሚከተሉትን መመሪያዎች መከተል ያስፈልጋል ብለዋል። ቁጥር 1 ግለሰቦች ራሳቸውን በመለወጥ የተሰጣቸውን ኃላፊነት በአግባቡ መፈጸም ይገባቸዋል። ቁጥር 2 ሐዋርያዊ የሆነ ለውጥን በመቀናጀት ለሐዋርያዊ ተግባራት ከፍተኛ ትኩረት መስጠት ይገባል። ቁጥር 3 ኢየሱስን ማዕከል ያደረገ የተልእኮ መንፈስ ማዳበር ያስፈልጋል። ቁጥር 4 ግልጽ የሆነ አደረጃጀት መፍጠር ያስፈልጋል። ቁጥር 5 የአሰራር ሂደትን ማሻሻል ያስፈልጋል። ቁጥር 6 የአሰራር ሂደታችን ከዘመኑ ጋር የሚራመድ ማድረግ ያስፈልጋል። ቁጥር 7 ተግባራችንን በቅድስና መፈጸም ያስፈልጋል። ቁጥር 8 ተግባሮቻችንን ሁሉ በመደጋገፍ መፈጸም ያስፈልጋል። ቁጥር 9 ሥራችንን በወንድማማችነት መንፈስ ማከናወን ይገባናል። ቁጥር 10 ተግባሮቻችንን ሁሉ በካቶሊካዊነት መንፈስ መተግበር ያስፈልጋል። ቁጥር 11 ሥራዎቻችንን ሙያዊ ክህሎትን በተጎናጸፈ መልኩ መተግበር ይገባል። ቁጥር 12 ሥራዎቻችንን በቁርጠኝነት ማከናወን ይገባናል ብለዋል።